the voice of America.
የሰብአዊ መብት ጥሰት ፈጽመዋል ባላቸው ከ30 በላይ በሚሆኑ ሰዎች ላይ ክስ ሊመሰረት መሆኑን የኦሮሚያ ክልል ጠቅላይ አቃቤ ሕግ አስታወቀ። ጠቅላይ አቃቤ ሕጉ አቶ ዳንኤል አሰፋ ለአሜሪካ ድምጽ እንደተናገሩት ከሰብአዊ መብት ጥሰት በተጨማሪ በሌሎች የሙስና ወንጀሎች ላይ የተሳተፉን ጨምሮ በአጠቃላይ 210 የሚሆኑ ሰዎች ላይ ምርመራ ማጠናቀቁን ነው። ባልደረባችን ሙክታር ጀማል ከአቶ ዳንኤል አሰፋ ጋር ቃለ ምልልስ አድርጓል።
አቶ ዳንኤል አሰፋ የኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ አቃቤ ሕግ እና የኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ አቃቤ ሕግ ያወጣው መግለጫ ወደ 210 የሚጠጉ ሰዎች በተለያዩ ወንጀል ለክስ ሊቀርቡ እንደሆነ ነው የገለጸው። የት ምን ላይ የተሰማሩ ናቸው?
በብዛት እነዚህ የተያዙ ሰዎች የኦሮሚያ ውስጥ የተፈጸሙ ወንጀሎች ናቸው። ወንጀሎቹ አይነት ህዝብና የመንግስትን ሀብት መሬት የዘረፉ ሰዎች እና የሰብአዊ መብት ጥሰት የፈጸሙ ሰዎች ላይ በማስረጃ አስደግፈን እርግጠኛ ሆነን ጥፋተኝነታቸውን ወንጀለኛነታቸውን አትሊስት በእኛ በኩል እንደ መስሪያ ቤት ካረጋ በኋላ የተደረገ ኦፕሬሽን ነው። ቦታዎቹም ያው በብዛት ተወሰኑ ዞኖች ላይ ፊንፊኔ ዙሪያ ልዩ ዞን፣ የኦሮሚያ ልዩ ዞን ምዕራብ አርሲ፣ ደቡብ ምዕራብ ሸዋ፣ አረርጌ፣ አርሲ አካባቢ፣ ሰሜን ሸዋ አካባቢ ያጠረቀሙ ወንጀሎች ናቸው።
የእነዚህ ሰዎች የስራ ድርሻና ስልጣንን በተመለከተ ምን አይነት ሰዎች ናቸው ተጠያቂ የሆኑት?
ተጠያቂ የሆኑት ሰዎች በብዛት የመንግስት ኃላፊዎች አሉበት፣ ሹመኞችም ጭምር፣ የቀድሞም ያሁንም ሹመኞች፣ ሰራተኞች አሉበት፣ ይህንን ሲፈጽሙ የነበሩ ሲተባበሩ የነበሩ ደላሎች አሉ፣ ብዙም ብሎ ነጋዴዎች አሉ። የመሬት ነጋዴ ህጉ መዋጁን ባይፈቅድ ውሸት በሌለ ሰው በሞተ ሰው ምናምን እየተደራጀ የቤት እና የመኖሪያ ቦታ ተደራሽነትን ለማሟላት መንግስት በሚሄደው ጭኑ ማኒፕሌት አድርገው ለአንድ ሰው ሳይሆን ለሀያ ሰው ለሰላሳ ሰው ሊበቃ የሚችል እስከ 4000 ካሬ ሜትር ድረስ ከዛም በላይ መሬት ያበሰበሱ ሰዎች ላይ ብዛት ትኩረት ያደረገው።
የሰብአዊ መብት ረገጣን በተመለከተ ምን አይነት ሰዎች ምን ያህል የት ነው ይህ የተነሳው?
ከ30 በላይ የሆኑ ሰዎች ናቸው ቅርስር የዋሉት ሰብአዊ መብት ረገጣው ጋር ተያዩ። እነዚህ ሰዎች ትእዛዝ ከሰጡ ኃላፊዎች ጀምሮ ትእዛዙን ተቀብለው እስከ አስፈጸሙ ሰራተኞች ድረስ ማረሚያ ቤት ውስጥ የተፈጸመ ሰብአዊ የሆነ ክፍ ላይ የተወሰደ ከጊዜ ወደ ጊዜ ችሎት ውሏቸውን እየተከታተላችሁ ለህዝብ ማድረስ ትችላል ናቸው።
ሰብአዊ መብት ረገጣ ተጠርጥረዋል የተባሉ ሰዎችን በዚህ ደረጃ በግልጽ መንግስት ብዙ ጊዜ መግለጫ ሲሰጥበት ብዙም የተለመደ አይደለም። ይህ አሁንም እንሰማው ነገር ከአምኒስቲ ኢንተርናሽናል ዘገባ ጋር ተያይዞ የመጣ ነው ወይ ከዛው ቀደም ሲመረመር የነበረ ነው?
ያው አንዳንዴ ነገሮች ሊመደራረብ ይችላሉ፣ ግጥምጥሞች ሊኖሩ ይችላል። ያ ማለት ግን ምክንያትና የውጤት ግንኙነት አላቸው ማለት አይደለም። የወንጀል ምርመራ ስራ ደግሞ አንዳንዴ አመታትን የሚፈጅ ስራ እንጂ እንደዚህ ዝም ብለህ ከመሬት ተነስተህ አምነስቲ ኢንተርናሽናል ትናንት ሪፖርት ስላወጣ አንተ ዛሬ ወንጀል መርምረህ ሰዎችን ወንጀለኛ ብለህ የምታስርበት ጊዜውም አቅሙም እድሉም አይኖርም። የቅጥምጥሞች ጉዳይ እንጂ ምንም አይነት ግንኙነት የላቸው።
የሰብአዊ መብት ክሶችን በተመለከተ ሀገር ውስጥ በጸጥታ ኃይሎች በግለሰቦች የሚነገሩ ማለት ነው። ለምሳሌ ከዚህ ቀደም የአሜሪካ ድምጽም የዘገበበት ወለጋ አካባቢ አንድ ሰው እጁ ታስሮ በፖሊሶች ተከቦ ሳለ ወደ ማረፊያ ተወስዷል ከተባለ በማግስቱ ተገሏል የሚል ዜና ወጥቶ የአካባቢውንም ሰዎች ቪኦኤ ሲያናገራቸው ሊያመልጥ ሲል ነው የተገደለው የሚል መልስ አግኝቶ ነበር። ሌላኛው ደግሞ በቅርብ ሐረር አካባቢ አንድ ሰው ተገሎ ከዛ በኋላ በጅብም ተበልቶ ተገኝቷል የሚል ዜና ተሰራይቷል። መሰል ድርጊቶችን እና ጉዳዮችን በተመለከተ በእጃችሁ የያዛችሁት ጥናት ወይ ደግሞ እዚህ ውስጥ የተካተተ አለ? አቶ ዳንኤል
እዚህ ውስጥ አልተካተቱም። እነዚህ አሁን የምትላቸው ክስተቶች የተወሰኑት ቆይተዋል፣ የተወሰኑት የቅርብ ጊዜ ነው። ቅድም እንዳልኩ ነው። አሁን ለምሳሌ ሐረርጌው የተከሰተው ኦልሞስት 2 ሳምንት አልፎታል አይደል? ወንጀል ምርመራ በጣም ከባድ ነው። አንዳንዴ ሳምንታትን፣ ወራትን፣ አመታትንም ሊፈጅ ይችላል። ወንጀሉ እንደሚፈጸምበት ረቂቅነቱ፣ ጥንቃቄው፣ ማን የፈጸመው የሚለው በጣም ወሳኝ። በተለይ ደግሞ አሁን አንተ ያነሳሃቸው ቦታዎች በተለይ በምዕራብና ደቡብ ኦሮሚያ አካባቢ የሚገኙ ቦታዎች ላይ አሁን እንደሚታወቀው አማጺ ቡድን አለ። ሳራይዞ ጫካ አለ። ያ ማልቲ ቡድን ይፈጽማቸው ነገሮች መንግስት ኃይልና እነሱ መሃል ባለ ውጊያ ምክንያቱም መንግስት ማላፊነት አለበት የዜጎቹን ደህንነት ሰላም የማስከበር አንድ ሀገር ውስጥ ደግሞ ሞኖፖሊ ኦፍ ፓወር ሊኖረው የሚችል አንድ አካል እሱ መንግስት ነው። ያንን የሚገዳደር ኃይል ባለበትና በዚህ አክቲቭ በሆነ ጦርነትና የውጊያ ትን ባለበት ቦታዎች ላይ በሚፈጸሙ ወንጀሎችና ክስተቶች ላይ የፍትህ ስርዓትን የማስፈን እንትን በጣም አስቸጋሪና ከባድ ነው። ስለዚህ መረዳት ያለበት ማንኛውም ሰው እናንተም ብትሆኑ በጠቅላይ አቃቢ የተቻለን እየሰራ ነው። ነገር ግን በተወሰኑ ቦታዎች ላይ ያለው የችግሩ ስፋትና ጥልቀት በጣም ከባድ ከመሆኑ የተነሳ በአዘቦት ጊዜው የፍትህ የማስፈን ስራ ብቻ ሊፈታ የማይችሉ ብዙ ነገሮች አሉ። አንዳንዴ መረጃዎች የሚወጡበትን መንገድ በጣም አስቸጋሪ ነው። ለምሳሌ አሁን ከጉጂ ጋር ደቡብ ክፍል ላይ ተያይዞ የመረመርናቸው አሉ ጉዳዮች አሉ። ጉዳዮቹ ሲዘገቡ አምነስቲም ጭምር ሲዘገቡ በሚዲያም ሲዘገብ እና መሬት ላይ ወርዶ እኛ ወንጀል ምርመራውን ስናደርግ ያለው ነገር ኮምፕሊትሊ ይለያያል። አንዳንድ አክቲቭ ጦርነት ላይ የተከሰተን ሞት በሰላሙ ጊዜ መንገድ ላይ እየሄደ እንደተከሰተ ሞት አድርጎ የመዘገቡ ነገር አለ እና ከዛ አንጻር በእርግጥ ያው ዝርዝር ውስጥ ቅድም እንዳልኩ ነው ወንጀል በመራ ሂደት ውስጥ አስቸጋሪ ውጤት ስለሚኖረው ዝርዝር ውስጥ አልገባለም። ነገር ግን ከትንሽ ጊዜ በኋላ ያው በተመሳሳይ መልኩ መግለጫ የምንሰጥባቸው ይሆናል። ምርመራቸው እያለቁ ያሉ ኬዞች አሉ። እንዳልኩ ምስራቅ ሐረርጌ ላይ ተከሰተ የተባለው ምርመራው ወደ መጠናቀቅ እየደረሰ ነው። ወንጀሉን የሰሩ ሰዎች ወደ ህግ ይቀርባሉ። የደቡቡም እንደዛው ወለጋ ላይ ይሄ ባለልህም ጀነራል ግን በሰፊው በዘመቻ መልክ የምርመራ ሂደት እንዳጅ ያሉ ጉዳዮች አሉና መታገስን ይፈልጋሉ ከእናንተም ከህዝብም ሳይት። ነገር ግን በተመሳሳይ ሁኔታ ተመሳሳይ እርምጃ ወስደን የምናሳውቅ ይሆናል።
አቶ ዳንኤል አሰፋ የኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ አቃቤ ህግ ይህን ቃለ መጠይቅ ለማድረግ ፈቃደኛ ሆነው ከኛ ጋር ስለቆዩ በጣም እናመሰግኖታለን።
አመሰግናለሁ።